Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኝ ከጎኔ ትገኛለች።
ሰላም እንደምናመሻችሁ። በዚህ በያዝነው በ2008 ዓ.ም በኢትዮጵያ የከባቢ አየር ለውጥን ተከትሎ በመከሰት ላይ ያሉ ድርቅና የጎርፍ አደጋዎች የበርካታ ሰዎችን ሕይወት አደጋ ላይ ጥሏል። አደጋው የደረሰባቸው ገበሬዎች ምን ይላሉ?
ብዙ አታክልት የሚመረተው ዋና በዚህ አካባቢ ላይ መጪ ነው የሚታወቀው። ያለው አታክልት እንዳለ በቃ ጎርፉ እንዳለ ወንዙን አቅጣጫውን ትቶ ወደ እኛ ገባ።
በአጠቃላይ የሞቱት ሰዎች ቁጥር ከ72 በላይ ደርሷል። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ እየደረሰ ስላለው የጎርፍ አደጋ የሚሉት አለ።
እዚህ ጋ ላይ 23 ሰዎች ህይወት ነው የጠፋው። ፋር ላይ ባለው 5 ነው፣ ባሌ ላይ ባለው 9 ነው። እና በቅርቡ ከትናንት ወዲያ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በወላይታ ዞን የ32 ዜጎቻችን ህይወት እንዳለፈ ነው።
ለወደፊትም የጎርፍ አደጋው እንደሚቀጥል ያለውን ስጋት ኮሚሽነሩ ገልጸዋል።
እንደነ ድሬዳዋ፣ እንደነ ጅጅጋ፣ የበደቡብ ብሔሮች ብሔረሰቦችና ህዝቦች እንደነ ሀዲያ ዞን፣ ስልጤ ዞን፣ ከመጉፋ ወላይታ የመሳሰሉ እንደዚሁም ወደ ሶማሌ ክልል ስንሄድ ጎዴ ዞን ተብሎ የሚጠራው ጋር ለሙስታይል ቀላፍ የመሳሰሉ ወረዳዎች ናቸው።
እየተከሰተ ያለው የጎርፍ አደጋ ሰፋፊ የግል እርሻዎች ላይ ምን አስከትሏል? አቶ ጸጋይ አበበ የቀድሞ የኢትዮጵያ የአበባና ግብርና ምርት ማህበር ሊቀመንበር የሰጡትን አስተያየት ይዘናል።
ካንተ እርሻ ውስጥ ብቻ የሚመጣው የዝናብ መጠን ሳይሆን አንዳንድ ጊዜ ካንተ ውጭ ያሉ ወንዞች ወይም ደግሞ ሀይቆች ሲሞሉ የሚመጡም አሉ።
የጎርፍ አደጋዎች የመሰረተ ልማት መንገዶችን፣ ድልድዮችን አስመልክቶ ደግሞ እያደረሱ ባሉት ጉዳት የኢትዮጵያ መንገዶች ባለስልጣን የህዝብ ግንኙነት ኃላፊ አቶ ሳምሶን ወንድሙ የሚሉት አለ።
መንገዶቹ ያስተናግዱታል ተብሎ ከሚጠበቀው ወይ የውሃ መተላለፊያ ቱቦዎቹ ያስተላልፉታል ተብሎ ከሚጠበቀው ጎርፍ መጠን የጨመረ ነው። ያ በመሆኑ ምክንያት ነው መንገዶቹ ወይም ውሃ መተላለፊያ ቱቦዎቹ ያለውን የውሃ መጠን ማስተናገድ ያልቻሉት።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ኬንያ ግዛቷ ውስጥ ያሉትን የሶማሊያ ስደተኞች መጠለያ ካምፖች ለመዝጋት የደረሰችበት ውሳኔ በጥልቅ እንዳሳሰበው የሶማሊያ መንግስት ዛሬ አስታወቀ። ውጭ ጉዳይ መስሪያ ቤቱ በዚሁ መግለጫው እቅዱ ብዙሃኑን የሶማሊያ ስደተኞች ከመጉዳቱን ባሻገር የሽብርተኝነት ስጋት ያባብሳል እንጂ አያሻሽልም ብለዋል። የሶማሊያ የውጭ ጉዳይ ሚኒስቴር አክሎም ለችግር የተጋለጡ ሶማሌዎችን ከመጠለያ ማባረር በአካባቢው ያለመረጋጋት ስጋትን ከማክበድ በቀር የሚፈይደው ነገር አይኖርም ሲል አስረድቷል። ዛሬ በለንደን የተሰበሰቡ የዓለም መሪዎችና ዲፕሎማቶች ስር የሰደደን ሙስና ይበልጥ በተሳካ ሁኔታ እንዋጋለን ሲሉ ቃል ገብተዋል። የጸረ ሙስናውን የመሪዎች ጉባኤ የከፈቱት የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሮን ጉቦ ዓለምን ያዳረሰ ካንሰር ነው ብለዋል። ካሜሮን በመግለጫቸው አክለውም ሁሉም የዓለም ጫፍ ያዳረሰውን አጣዳፊ ምላሽ የሚሻው የሙስና ችግር ከምጣኔ ሀብት እድገት አስተማማኝ አለመሆን እስከ ስር የሰደደ ድህነት እንዲሁም ልዩነት ከማድረግ እስከ ጽንፈኝነት ይሰፋል ብለዋል። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲው ውክልና ያገኛሉ ተብለው የሚገመቱት ከበርቴው ዶናልድ ትራምፕ እስካሁን ድጋፋቸውን ካልሰጧቸው የምክር ቤቱ አፈ ጉባኤ ፖል ራያን ጨምሮ ከፓርቲያቸው ከፍተኛ አመራሮች ጋር ለመገናኘት ዛሬ ወዲህ ወደ ዋሽንግተን ብቅ ብለዋል። ትራምፕና ራያን ዛሬ ለመገናኘት ቀጠሮ የያዙት አፈ ጉባኤ ራያን ድጋፋቸውን ለመስጠት እንዳልወሰኑ ባለፈው ሳምንት ካሳወቁ በኋላ ነው። ዶናልድ ትራምፕ የዩናይትድ ስቴትስ ውስጥ በህገ ወጥ መንገድ ይኖራሉ የተባሉትን 11 ሚሊዮን ፍልሰተኞችን ለማባረር ተጨማሪ ስደተኞች እንዳይገቡ ለማገድ በሜክሲኮ ድንበር ላይ የምግብ አጥር ለማቆምና በጊዜያዊ መልክ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ ለማስቆም ያቀረቡትን ሐሳብ ከሚደግፉ 11 ሚሊዮን ሪፐብሊካን ድምጽ አግኝተዋል። በመጨረሻም የብራዚል ፕሬዝዳንት ዲላማ ሮሲፊ የሀገሪቱን በጀት አጠቃቀም ህግጋት አፍርሰዋል በሚል ከስራ እንደታገዱ የህግ መወሰኛ ምክር ቤት አባላት ዛሬ ድምጽ ሰጥተዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜር ነው።
እኔም መስታወት አራጋው። አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የምሽቱ የጋቢና ጉዟችን ወደ ተለያዩ የኢትዮጵያ አካባቢዎች ይሆናል። ድርቅን ተከትሎ እየተከሰተ ያለው የጎርፍ አደጋ በተለይ በከባቢ አየር ለውጥን ተከትሎ በመከሰት ላይ ያሉ የድርቅና የጎርፍ አደጋዎች የበርካታ ሰዎችን ሕይወት አደጋ ላይ የጣሉበት ዓመት ሆኗል። ይሄ የያዝነው 2008 ዓመተ ምህረት
በድርቅና ዝናብ እጥረት የተነሳ 10.2 ሚሊዮን ዜጎች ለተረጅነት ሲጋለጡ፣ በዚህ ባለፈው ወር ውስጥ በስድስት ክልሎች በደረሱ የጎርፍ አደጋዎች ከ72 በላይ ሰዎች መሞታቸውን የኢትዮጵያ መንግስት አስታውቋል። በርካታዎች ጉዳት ደርሶባቸዋል። በአስር ሺዎች የተቆጠሩ ተፈናቅለዋል።
በዛሬው የጋቢና ዝግጅት ታዲያ ባለፈው ወር የተከሰቱ የጎርፍ አደጋዎችን፣ ጉዳቱ የደረሰባቸው ማህበረሰቦችን ድምፅና በመንግስትና መንግስታዊ ያልሆኑ ድርጅቶች የተያዙ አደጋ መከላከልና መረጃ ልውውጥ ስራዎችን በተመለከተ ዘገባ እናቀርባለን። በቅድሚያ ባልደረባችን ጽዮን ግርማ እዚህ ስቱዲዮ ትገኛለች። ሁኔታውን በቅርበት ስትከታተል ነበር። ጽዮን፣ እንግዲህ የኢትዮጵያ መንግስት እንደሚለው ከ72 በላይ ሰዎች ናቸው በአጠቃላይ በአደጋው ህይወታቸው ያለፈው። ከ80 ሺህ በላይ የሚሆኑ የዓለም አቀፍ ድርጅቶች እንደሚሉት እንዲያውም ወደ 120 ሺህ ያደርሱታል ተፈናቅለዋል ነው የሚሉት። እስኪ ቀዳሚው ጉዳት መድረስ የጀመረው በየትኞቹ አካባቢዎች ነው?
እንግዲህ ሄኖክ፣ ከወራት በፊት ከአንድ ወር እና ከሁለት ወር በፊት ድርቅ ነበር አካባቢውን በጣም አጥቅቶት እንደነበረ ስንዘግብ የነበረው። እኛም በድርቅ ምክንያት በርካታ እንስሳት፣ ከብቶች እና አካባቢው ደርቋል የሚል ነገር ነበር እና ከዛ ውስጥ በጣም ስጋት የነበረበት አፋር ክልል ነበር። ዝናቡ ሲጀምር መጀመሪያ አፋር ክልል አካባቢ ነው ጎርፉ የጀመረው። ነገር ግን አፋር ክልል ላይ የተለያየ ቦታ ስለሆነ አሰፋፈራቸው የጉዳቱ መጠን አነስተኛ ነበር። ከዛ ቀጥሎ ወደ ጅጅጋ ነው ሄደው በሰው ህይወት ላይ አደጋ የሞት አደጋ ማስከተል ሲጀምር ትልቁ የነበረው የጅጅጋ ጎርፍ ነበረ። 23 ሰዎች ናቸው ያን ጊዜ የሞቱት። ከዛ በኋላ ወደ ድሬዳዋ ነው የሄደው። ድሬዳዋ ላይ 3 ሰዎች ናቸው ህይወታቸው ያለፈው። የድሬዳዋውን ለየት የሚያደርገው ምንድን ነው? በ1998 ዓ ም 340 ሰው ነው የሞተው። ያ አሸዋ የሚባለው አካባቢ ከላይ በደጋ የሚዘንብ ዝናብ ነው አቋርጦ የሚሄደው እና ያ አደጋ ከደረሰ በኋላ የክልሉ የከተማው አስተዳደር ትልቅ ግድብ አሰርቶ ነበር በትልቅ ወጪ እና እሱ ግድብ ነው ጎርፍ ለመከላከል። እሱ ግድብ በመከላከሉ ጎርፉ አቋርጦ ወደ ሰፈሮች ውስጥ ወደ መንደሮች ውስጥ ሳይገባ ቀርቶ የሶስት ሰው ህይወት እንዲያጠቃ እንዲሞቱ ምክንያት ሆኗል። አሸዋ ዳር ላይ ተኝተው የነበሩ ሰዎች ተወስደዋል። ከዛ በኋላ
ተጋላጭነታቸውም ጨምሯል፣ ድልድይም ተሰብሯል።
አዎ፣ ከዛ በኋላ ግን ከ10 ቀን በኋላ ያ አካባቢ መጀመሪያ ላይ ከ10 ቀን በፊት እንደዛ አድርጎ የሄደው ጎርፍ ከ10 ቀን በኋላ ተመልሶ ሲመጣ ያንን ግድብ አፍርሶታል፣ ድልድዮቹን ሰብሯቸዋል። 3 ድልድዮች ናቸው ከተማውን የሚከላከሉት ከጎርፍ አደጋ እና እነሱ ላይ ትልቅ ጉዳት አድርሷል።
ሲሆን ከመሰረተ ልማት ጉዳቱ በተጨማሪ ደግሞ የሰብል የግብርና ምርቶች፣ ከብቶች ተወስደዋል፣ ግመሎች ተወስደዋል፣ መሬት ላይ ደግሞ የተኛ ውሃ አለ። ይህንን አስመልክቶ የደረሰው ጉዳት በጣም ሰፊ እንደሆነ ነው ገበሬዎች፣ አርሶ አደሮች ስታነጋግሪ ነበር።
ከሱ በፊት ከድሬዳዋ በኋላ እና ከሰብሉ በፊት በሰው ህይወት ላይ ያደረሰው የወላይታው ነው። አሁን ትልቁ በወላይታ ዞን በአምስት ቀበሌዎች የደረሰው አደጋ ትልቁ የሚባለው ነው። 38 ሰው ህይወት ጠፍቷል፣ 32 አስክሬን ተገኝቷል፣ 6 እየተፈለገ ነው።
ሞተዋል ተብሎ ነው
የሚታሰበው። ምክንያቱም አካባቢው ከውሃው ቀጥሎ አካባቢው ነው ደርምሶት ያለፈው እና ስለ እነዚህ ሰዎች በዚህ አካባቢ እንግዲህ ትልቅ ቁጥር ስለነበር በወላይታ ዞን የደረሰውን የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር መግለጫ ሰጥተውን ነበር ስለ እነዚህ 38 ሰዎች።
የሟቾች ቁጥር 38 ነው። አሁን አጠቃላይ 40ም 39 እየተባለ ይነገር የነበረው ሁለት እርጉዝ ሴቶች አሉ። እነዚህ ጋር ተቆጥሮ 40 የሚል ነገር ነበርና እርጉዝ መሆናቸው ከምን ነገር ያል ባለፈ ሌላ ተጨማሪ ቁጥር ሊሰጣው አይገባምና 38 ሰዎች የሞቱ መሆኑን ነው አሁን በእኛ ያለን መረጃ፣ ትክክለኛ መረጃ። ከ38ቱ ትናንትም እንደተጠቀሰው የ32ቱ ሰዎች አስከረን ተገኝተዋል። በጣም ህጻናት ጭምራሉ፣ የአራት አምስት አመት ልጆች ጭምራሉ። እንግዲህ አንድ ቤተሰብ እንዳለ እየሞተ ባለበት ህጻናትን ጭምር የሞቱበት ሁኔታ ነው ያለው።
ጽዮን፣ እንግዲህ በተጨማሪም ከደረሰው ጉዳት ከሞቱ በተጨማሪ በህይወት ያሉ ሰዎች ላይ ያለውን አደጋ ስንመለከት የኢትዮጵያ መንግስትም የዓለም አቀፍ ተቋማትም እንደሚሉት ወደ ግማሽ ሚሊዮን የሚጠጉ ሰዎች ጉዳት ይደርስባቸዋል፣ እስከ 180 ሺህ የሚደርሱ ሰዎች ደግሞ ሊፈናቀሉ ይችላሉ የሚል አለ። እስኪ በገበሬዎች በአርሶ አደሮች ላይ ያደረሰውን ጫና አስመልክቶ ካነጋገርሻቸው እንስማ።
አዎ፣ እንግዲህ በተለያዩ ቦታዎች ነው ጫናውን ያደረሰው። ለምሳሌ በባሌ ዞን ከፍተኛ አደጋ ደርሷል። በሸዋሮቢትም እንደዚሁ በሰብል ላይ በዚህ በወላይታ ዞንም ወደ 20 ሺህ ሄክታር መሬት ላይ አደጋ ደርሷል ነው የሚሉት። ከዛ በመለስ ደግሞ ከአዲስ አበባ 131 ኪሎ ሜትር ርቀት ላይ የምትገኘው መቂ ከተማ በአትክልትና ፍራፍሬ ማምረት ይታወቃል። ትልቁን በኢትዮጵያ ያለውን የአትክልትና ፍራፍሬ የሚያመርተው አካባቢ ያ ነው እና ከጉራጌ አካባቢ መጥቶ ዝዋይ ሐይቅ ውስጥ የሚቀላቀለው ጎርፍ መንገድ ስቶ ገብቶ እርሻችንን ከጥቅም ውጭ አድርጎብናል። አንድ ሰው ከ400 ሺህ ብር በላይ በአነስተኛና ጥቃቅን ብድር ተበድረን ያለማ ነው አትክልት በሙሉ ሄዷል ነው የሚሉት። እዛ አካባቢ አቶ ሮባ ኮርጂ የሚባሉ ገበሬ አነጋግሬ ነበረ። እሳቸው እስቲ የደረሰባቸውን ይነግሩናል።
በመቂ ወንዝ የሚባል አለ። የመቂ ወንዝ ከስልጤ ወይ ወደ ቡታጀራ አካባቢ በመቂ ከተማውን አቋርጦ ነው የሚያልፈው። ከተማውን አቋርጦ ሲያልፍ ደግሞ የእርሻ ቦታ ደግሞ ከከተማ ቢያንስ 1-3 ኪሎ ሜትር ሄድ እንዳለ ውሃው እንዳለ ፈንድቶ የሰውን የእኛም የብዙሃኖች ቤቶችም ተፈነቃቅሎ እርሻም ደግሞ እንደዛው። ብዙ አታክልት የሚመረተው ዋና በዚህ አካባቢ ላይ መቂ ነው የሚታወቀው። ያለው አታክልት እንዳለ በቃ ጎርፉ እንዳለ ወንዙን አቅጣጫውን ስቶ ወደ እኛ ገባ።
እንግዲህ ሄኖክ፣ እዚው አካባቢ ላይ የደረሰውን ጉዳት አስመልክቶ ውሃው ተነጥፏል ነው የሚሉት። እዛው ሌላ አንድ ገበሬ አናግሬ ነበር፣ ካሳዬ ነጎ ይባላል።
ማንኛውም ሰው የሚመለከተው አካል ቢያየውና ቢገደብ፣ ምክንያቱም አንዴ ጠፍቷል፣ በቃ ምንም ማድረግ አይቻልም፣ ጠፍቷል። ግን ታይቶ ወዲያው አሁንም መገደል ይችላል። ንብረት እየጠፋ ነው። ምክንያቱም አሁን ሀገራችን ላይ የተለያየበት ቦታ ድርቅ እየተከሰተ ነው። ገበሬው ቢያንስ ይሄ ውሃ ደግሞ የሚገርምሽ ቢያንስ 6 ወር 7 ወር ይቆያል እስኪደርቅ። ገበሬ ሙሉ ነው የሚዘራው። አሁን አንዳንድ ቦታዎች ላይ የተወሰነ በሞተር በሆነ ነገር ምናምን ድጋሚ እንሰራለን እያሉ ውሃ እያወጡ ነው፣ ድጋሚ ውሃ እየገባ ነው። ስለዚህ ሰው ደግሞ ያለውን አቅም አሟጦ እየሰራ ነው ያለው። ግማሹ ተስፋ ቆርጧል። ስለዚህ እኔ ያው አዝኛለሁኝ። አንዳንዴ ደግሞ በቃ ኢትዮጵያዊነት መሆኔንም ደግሞ አሁን እያስጠላኝ ነው። በቃ ያሳዝናል እንደዚህ አይነት ነገር ሲደረግ። ቢያንስ መረዳዳት መቻል አለብን እኛ ኢትዮጵያዊ ነን። ግን ሁሉም ሰው እንደዚህ እያየ ዝም ሲል ሰው የአቅሙን ያህል በቃ ሰርቶ ካልቻለ በቃ አልቻልኩም ማለት ነው። መሰራት እየተቻለ ግን ሳይሰራ ሲቀርና እንደዚህ ብዙ ንብረት ሲበላሽ ብዙ ነገር ሲጠፋ ሳይ እኔ በጣም ነው ያዘንኩት።
ጽዮን እናመሰግናለን። አሁን ደግሞ ከኢትዮጵያ መንግስት እንስማ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን ማምሻውን አነጋግሬያቸዋለሁ። በአጠቃላይ በዚህ ወር ውስጥ ከ72 በላይ ሰዎች በተለያዩ አካባቢዎች መሞታቸውና የተረዳ ነው። በጅጅጋ 23 ሰዎች ሲሞቱ በአፋር 5፣ በድሬዳዋ እንደዘገብነው 3 ሰዎች፣ በባሌ ደግሞ 9፣ በደቡብ ክልል ወላይታ ዞን 32 ሰዎች ሲሞቱ 6 ሰዎች የደረሱበት ጠፍቷል፣ ሞተዋል የሚል ግምት እንዳለ ተረድተናል። ከመንግስትም ከሌሎች ምንጮችም ነው እነዚህ መረጃዎች ያገኘ ነው። አቶ ምትኩ፣ በድርቅ በተመታች ሀገር ቅስፈታዊ የጎርፍ አደጋ የሚከሰትበት ምክንያት ምን እንደሆነ ጠይቄያቸው ነበር።
በመጀመሪያ ደረጃ ይሄ የኢሊኖ ክስተት በሚኖርባቸው አመታት ድርቅን ተከትሎ የሚዘንባው ከመደበኛ በላይ ስለሚሆን ከመደበኛ በላይ ዝናብ የሚያገኙ አካባቢዎች ቅጽበታዊ የጎርፍ አደጋ የመከሰት እድላቸው ሰፊ ነው። ስለዚህ ኢትዮጵያንም ስንወስድ በ2015-16 በኢልኒኖ ተጽዕኖ ስር በመሆኗ እንግዲህ በ50 ዓመት ታሪኳ ውስጥ ትልቅ የሚባል የድርቅ አደጋ ነው ያጋጠማት። ይህንን ተከትሎ አሁን እየዘነበ ባለው የበልግ ዝናብም ብዙዎቹ አካባቢዎቻችን ላይ ከመደበኛ በላይ የሆነ ዝናብ ነው እያገኙ ያሉት። ለዚህኛው ከመደበኛ በላይ የሆነው ዝናብ ነው ቅጽበታዊ ጎርፍ አደጋ እያስከተለ የሚገኘው።
የቅጽበታዊ የጎርፍ አደጋ ባሉት በድሬዳዋ፣ በወላይታ አካባቢ እንደዚሁም በማዕከላዊ ጅጅጋ አካባቢ ብዙ ቦታዎች ላይ ነው ጎርፍ አደጋ እያደረሰ ያለው። እንዲያው በቅርቡ የተከሰቱ የጎርፍ አደጋዎች የምን ያህል ሰዎችን ሕይወት ቀጥፈዋል? ምን ያህል ሰዎችን አፈናቅለዋል? እናንተ ባላችሁ መረጃ?
አንደኛ እስካሁን ባለ መረጃ ጅጅጋ ላይ ይፋ እንደተደረገው 23 ሰዎች ሕይወት ነው የጠፋው። ፋር ላይ ባለው 5 ነው፣ ባሌ ላይ ባለው 9 ነው። እና በቅርቡ ከትናንት ወዲያ በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በወላይታ ዞን በኪንዶ ዲዳዬ ወረዳ ከከባድ ዝናብ ጋር ተያይዞ በደረሰው የመሬት መንሸራተት የ32 ዜጎቻችን ህይወት እንዳለፈ ነው መረጃዎች ያሉት።
የተፈናቀሉ ሰዎችስ ቁጥር ምን ያህል ነው?
የተፈናቀሉ ሰዎች እንግዲህ ወደ 86,000 አካባቢ ይጠጋሉ።
አጠቃላይ በንብረት ላይ የደረሰው ጉዳት ግምት አላችሁ?
በንብረት ላይ ደርሷል። አሁን እንስሳት ሞት ደርሷል። ማሳ ላይ የተዘራ ሰብል የወደመበት አለ። ይህንን ከፌዴራል ቡድን በማንቀሳቀስ ከክልሎች ጋር በመሆን አሁን የወደመውን የውድመት መጠን በየክፍል ክፍሉ የጠናና እየተጠናቀረ ነው ያለው።
እንግዲህ መንግስታችሁ ደግሞ ባጠናው ጥናት መሰረት እስከ 180,000 ሊደርሱ የሚችሉ ሰዎች ሊፈናቀሉ እንደሚችሉና በአጠቃላይ ደግሞ ወደ 400,000 የሚጠጉ ሰዎች ህይወት ሊጎዳ እንደሚችል ነው የጠቀሳችሁት። ምን አይነት እርዳታ እያደረሳችሁ ነው? አሁን የወደፊት እቅዳችሁስ ምንድን ነው እርዳታ ለማድረስ ለእነዚህ ለጉዳት ተጋላጭ ማህበረሰቦች?
በፌደራል ደረጃ የጎርፍ መከላከል ግብረ ኃይል አለ። ይሄ ግብረ ኃይል ነው እንግዲህ ኃላፊነት ወስዶ እየሰራ ያለው። ስለዚህ ለጠየቀኝ ጥያቄ ስፔሲፊክ ለመሆን በአጠቃላይ በዚህ በ2016 እንደ ሮታ አቆጣጠር 1.5 ሚሊዮን ዜጎቻችን ለቅጽበታዊ አደጋ ጎርፍን ጨምሮ ተጋላጭ እንደሚሆኑ ነው የተቀመጠው። ቀደም ተብሎ እንደተገለጸው 400,000 አካባቢ ደግሞ ለጎርፍ አደጋ እንደሚጋለጡ የተቀመጠ ስላለ መንግስት ያደረገው ምንድን ነው? 1.5 ሚሊዮን ዜጎቻችን ለቅጽበታዊ አደጋዎች ጎርፍን ጨምሮ ሊጋለጡ እንደሚችል በቅድ በመያዝ ለእነዚህ ለ1.5 ዜጎቻችን የሚሆን የምግብና ምግብ ነክ ያሉን አቅርቦት ዝግጅት አድርጓል። እና በዚህ መነሻነት ነው እንግዲህ አሁን ለደረሰ ላለው አደጋ በጣም ምላሽ እየሰጠ ያለው።
እንግዲህ አሁን በቅርቡ በደቡብ ክልል ወላይታ ዞን በደረሰው እና 32 ሰዎች በሞቱበት እርዳታ ለተጎጂዎች አድርሳቸዋል? ያው በቅርብ ጊዜ ነው የደረሰው አደጋው።
አዎ፣ ምክንያቱም አደጋ የደረሰው ማታ ነው። ከምሽቱ 3 ሰዓት እስከ ንጋት ድረስ በዘነበው ዝናብ ነው አደጋ ተከሰተው። ስለዚህ ሪፖርት እንደደረሰን ወዲያውኑ ስታንድ ባይ ሆኖ የሚሰሩ የማዕከላዊ መጋዘን ሰራተኞች ስላሉ ከክልል ሪፖርት እንደደረሰን ወዲያውኑ እርዳታ ተጭኖ ምግብና ምግብ ነክ ያለውን አቅርቦት በማግስቱ እንዲደርሳቸው የተደረገው። ስለዚህ አንድ ይሄ በፌደራል መንግስት የተደረገ ነው። ሁለተኛ ክልሎችም የራሳቸውን ሀብት በማንቀሳቀስ ምላሽ የሰጡበት አግባብ ነው ያለው።
እንግዲህ በአጠቃላይ ይሄ አመት ለአደጋ መከላከል ስራ ኢትዮጵያ ውስጥ ከባድ አመት እንደሚሆን ነው የሚገመተው። በተግባርም የሚታየው እሱን ነው። ድርቅ አለ፣ ጎርፍ አለ። ለማህበረሰቦች በተለይ አሁን በቅርቡ የጎርፍ አደጋ ሊደርስ ይችላል ተብሎ የሚተነበይባቸው አካባቢዎች ላይ አንድ እናንተ የያዛችሁት ስራ፣ ሁለተኛ ለማህበረሰቡ የምታስተላልፉት መልእክትና ቦታዎቹንም ካወቃችሁ ለይታችሁ የትኞቹ እንደሆነ ቢገልጹ
ይታወቃል። አንደኛው በቀደም ሲል የጎርፍ አደጋ በተደጋጋሚ ከስትባቸው አካባቢዎች አሉ። ይሄ ካላቸው መልካም ምድራዊ አቀማመጥ ነው። ሁለተኛው የአካባቢ አፈር ባህሪና የእጽዋት ሽፋን፣ እነዚህ ሶስት ጉዳዮች ናቸው እንግዲህ በአብዛኛው ከጎርፍ አደጋ ጋር ተያያዥ የሆኑቱ። ስለዚህ በከተሞች ደረጃ በምናይበት ሰዓት እንደነ ድሬዳዋ፣ እንደነ ጅጅጋ የመሳሰሉ ከተሞች በተደጋጋሚ የጎርፍ አደጋ ሊደርስባቸው ናቸው። ከዛ ባሻገር ደግሞ ወደ ገጠራማ አካባቢዎች ስንሄድ እንደ በደቡብ ብሔሮች ብሔረሰቦችና ህዝቦች እንደ ሀዲያ ዞን፣ ስልጤ ዞን፣ ከመጉፋ ወላይታ የመሳሰሉ እንደዚሁም ወደ ሶማሌ ክልል ስንሄድ ጎዴ ዞን ተብሎ የሚጠራው ጋር እንደ ሙስታይል ቀላፎ የመሳሰሉ ወረዳዎች ናቸው። ወደ አማራ ስንሄድ ወደ ጣና ዙሪያ አካባቢ ያሉ ወረዳዎች ናቸው ለጎርፍ አደጋ በአብዛኛው ተጋላጭ የሆኑቱ። ወደ አፋር ስንሄድ እንደነ አሚባራ፣ እንደነ ሚሌ፣ ገዋኔ፣ ዱብት የመሳሰሉ ናቸው በአብዛኛው። ስለዚህ እነዚህን በትክክል ለይተን ቀደም ብዬ እንደገለጽኩት በታስክ ፎርስ አማካኝነት በግብረ ኃይሉ አማካኝነት ቅድመ ጎርፍ እርምጃዎች አሉ። ከቅድመ ጎርፍ እርምጃዎች መካከል በብሔራዊ ሜትሮሎጂ ኤጀንሲ የሚሰጠውን ትንበያ መሰረት ተደርጎ ክልሎች በደብዳቤ ቦታቸው ለይቶ ይላክላቸዋል። ፍለድ አለርት ነው የምንለው፣ ጎርፍ ማስጠንቀቂያ ይደርሳቸዋል። ልንን ደግሞ ከመደበኛ በላይ ዝናብ ይዘንብባቸዋል፣ የጎርፍ አደጋ ይከሰትባቸዋል የሚባሉ አካባቢዎች በአካባቢ መገናኛ ብዙሀን አማካኝነት ህብረተሰቡ እንዲያውቅ ባለው አደረጃጀት መሰረት ህብረተሰቡ እንዲያውቅ የማድረግ ስራ ነው የሰራ ያለው።
እንግዲህ እኛም ስናነጋግር ነበረ፣ በጎርፍ የተጠቁ አካባቢዎች በተለይ አነስተኛ ይዞታ ያላቸው ገበሬዎችን ስናነጋግር በተለይ የድንኳንና የአስቸኳይ ጊዜ እርዳታ እየደረሳቸው እንደሆነ ይገልጹና ግን መልሶ የማቋቋሙ እነሱም የመቋቋማቸው ጉዳይ ነው እያሳሰባቸው ያሉት። መልሶ የማቋቋም ስራው እንግዲህ በመካከለኛና በረጅም ጊዜ ያለ ስለሆነ ምንድን ነው ልትሰሩ ያሰባችሁት? የጉዳቱንስ መጠን ታውቁታላችሁ ወይ?
አለ ጉዳቱ ይታወቃል። ኢሚዲየት ጉዳቱ ከሚሞቱት እንስሳት አኳያ ቤት ውስጥ ያለ ንብረት መበላሸቱ እሱ ወዲያ ተቆጥሮ የሚታወቅ ነው። ነገር ግን ማሳ ላይ ውሃ በሚተኛበት ሰዓት ሊጠፋ የሚችለው ከሰብል ጋር ተያይዞ ያለው ያው በባለሙያ በደንብ ተሰልቶ የዲዛስተር ሎስ የሚባል የራሱ እንትን አለው፣ አሰራር አለው። በዛ አማካይነት የሚታወቅ ነው የሚሆነው።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
አት ቪኦኤ አማሪክ ላይ አስተያየቶቻችሁ እየደረሱን ነው። እናመሰግናለን። ሀና ቆንጆ አመሰግናለሁ፣ ጥሩ መረጃ ስለምታደርሱን ቀጥሉበት ብለዋል። በዚህ በድርቁ እና በጎርፉ ጉዳይ ላይ አስተያየቶቻችሁን አት ቪኦኤ አማሪክ ላይ አድርሱን። አሁን ዲጄ ፋትሱ የጋቢና ቪኦኤ ዲጄ እዚህ ይገኛል። ዲጄ ምን ሙዚቃ ይዛል
ዛሬ? እንግዲህ ያዘጋጀሁላችሁ ሙዚቃ ትናንት የቦብ ማርሊ ከሞተበት 35ኛ ዓመት ተከብሯል። በቦብ ማርሊ ዜማ የተዜመ ጥሩ ሜሴጅ አለው፣ ሁሉም ጥሩ ይሆናል የሚል
ኢትዮጵያዊ ቅኝት።
ጥሩ ሁሉም ጥሩ ይሆናል የሚል የሚካኤል በላይነህ ከሀይሌ ሩትስ ጋር እናስደምጣቸው። አብረን ተጉዘናል Hulum tiri honal Are te guzenal Hulum tiri honal Asta wasalew yetindene per Adeba way mehal alam lay komen Sinim meleket
Everybody out there, this is Gabina VOA.
Gabina VOA.
Everybody, guanta! Guanta! Mama! Guanta! Mama! Guanta!
ዲጄ ፋቱን ለዜማው እናመሰግናለን። አስተያየቶቻችሁ አሁንም አት ቪኦኤ አማሪክ ላይ እየተቀበልን እንገኛለን። በተለያዩ አካባቢዎች እየደረሰ ያለውን የጎርፍ አደጋ አስመልክቶ አጠቃላይ መረጃና የተረዳናቸውን አንዳንድ ሀቆች እናካፍላችሁ።
የጎርፍ አደጋው ቀጣይነት ይኖረዋል።
እስካሁን እንግዲህ ከ72 በላይ ሰዎች ሞተዋል። የኢትዮጵያ መንግስት ከ86000 በላይ ሰዎች ተፈናቅለዋል ይላል። በአጠቃላይ በዚህ ዓመት 180000 ሰዎች በጎርፍ አደጋ ከቤት ንብረታቸው እንደሚፈናቀሉም የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ተንብዮአል። በአጠቃላይ ጉዳት የሚደርስባቸው ሰዎች ቁጥር ደግሞ ወደ 400000 በላይ እንደሚሆን ነው መንግስት የገመተው።
የዓለም አቀፍ የፍልሰት ድርጅት ደግሞ ባለፈው አንድ ወር ውስጥ በኢትዮጵያ ወደ 120000 የሚጠጉ ሰዎች ተፈናቅለዋል ይላል። የተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ቢሮ ኦቻ የተጎጂዎችን ቁጥር ወደ 500000 እንደሚጠጋም አስታውቋል።
የግል ንግዶችን በተመለከተ ደግሞ እንዴት ነው ኑሯቸውን ስራቸውን እየጎዳ ያለው? ንስማስኪ
ደጋብ ባላለሁም የቀድሞ የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር ሊቀመንበርና መስራች ነበርኩ። አሁን በራሴ የተለያዩ የአበባና አትክልት ፍራፍሬ እርሻዎች ባለቤት ነኝ።
አሁን በሀገሪቱ እየዘነበ ያለው ዝናብ የበርካታ ገበሬዎችን አርሶ አደሮችን ህይወት እንደሚጎዳ መንግስቱም እየገለጸ ነው። የእናንተን እንደዚህ የተቀናጁ እርሻዎችን በተመለከተ ዝናቡ ያሳደረው ጫና ምን ይመስላል?
ድርቁ የነበረባቸው አካባቢ ጨምሮ አሁን በአጠቃላይ በሀገራችን ውስጥ ከፍተኛ የዝናብ መጠን ነው እየተመዘገበ ያለው። ወደ እኛ ሴክተር ስንመጣ የእኛ ሴክተር በሁለት አይነት ነው ሴክተሩ የዚህን የክረምት ወይ ደግሞ ወቅቱን ያልጠበቀ ዝናብ ናየው። አንደኛው ዳመና በመሆኑ የምርት መጠን ሊቀንስ ይችላል። ነገር ግን ከእኛ ሴክተር ምርቱ መቀነስና ከአጠቃላይ የሀገሪቷ ዝናብ ማግኘት አንጻር ስታየው የእኛ ምርት ቀንሶ ጠቅላላ ሀገራችን ውስጥ ድርቅ የሚጠፋበት ሁኔታ ተመራጭ ስለሚሆን በዛ ቅር አንሰኝም። በሌላ በኩል ጎርፍን በተመለከተ ደግሞ ጎርፉ አሁን የሚዘንበው የዝናብ መጠን በጣም ከፍተኛ በመሆኑ የጎርፉ መጠን በተለያዩ ቦታዎች የተለያዩ ጉዳቶችን እያደረሰ ነው። የመሬት ናዳን ያስከተለባቸው አካባቢዎች አሉ። እንደዚሁም ደግሞ እርሻዎች ላይ አነስተኛ አርሶ አደሮችም አካባቢ ላይ ያደረሰውም ጉዳት አለ። የተለያዩ በመጠናቸው የተለያዩ የሆነ ጉዳቶች አሉ። ወደ እኛ ዘርፍ ግን ስንመጣ እኛ በመሰረቱ በተለይ አበባ ስታመርተው በግሪን ሀውስ ውስጥ ወይም ደግሞ በግሪን ሀውስ በፕላስቲክ ድንኳኑ ስለምታመርተው ምንጊዜም የሚወርደውን ዝናብ መውሰጃ መንገድ ይዘጋጅለት።
በጣም እናመሰግናለን አቶ ጸጋዬን። አሁን ደግሞ በመሰረተ ልማት ላይ ጎርፉ እያደረሰ ያለውን ጉዳት በተመለከተ ጽዮን ግርማ የኢትዮጵያ መንገዶች ባለስልጣን የሕዝብ ግንኙነት ኃላፊ አቶ ሳምሶን ወንድሙን አነጋግራለች።
ወቅቱን ያልጠበቀ ዝናብ ተከትሎ በመጣው ከፍተኛ ጎርፍ አንዳንድ በተወሰኑ የመንገድ ክፍሎች ላይ ጉዳት ደርሷል። ለአብነት ምናልባት ከሻሸመኔ ወደ አላባ በሚወስደው መስመር ላይ ከሻሸመኔ 5 ኪሎ ሜትር ርቀት ላይ ጎርፍ ምክንያት መንገድ የተወሰነ መንገድ ክፍል የመደርመስ አደጋ ደርሶበታል። እንግዲህ ይህን ችግር ከመፍታት አኳያ ከአጭር ጊዜ አኳያ ተለዋጭ መንገድ ተሰርቶ ተሽከርካሪዎች በተለዋጭ መንገድ አስተማማኝ በሆነ መልኩ እየተጠቀሙ ነው የሚገኙት። ዘለቄታዊ መፍትሄ ለመስጠት ግን ባለሙያዎች አሁን ጥናት እያካሄዱ ነው የሚገኙት። በቀጣይ አጭር ቀናት ምላሽ በመስጠት የጥገና ስራው ወይም ዘለቄታዊ መፍትሄ ለመስጠት የዋና መንገዱ የጥገና ስራ ይከናወናል ማለት ነው። ከዛም ባለፈም በዚህ ወደ ሸዋሮቢት መስመርም እንደዚህ ጎርፍ ተወሰነ ደለል በማምጣት መንገዱ ላይ የመዝጋት ሁኔታዎች ተከስተው ነበር። እሱንም በመጥረግ አሁን ለተሽከርካሪ አገልግሎት ሙሉ ለሙሉ ክፍት ለማድረግ ተችሏል። በተወሰነ መልኩም ወደ ቡታጅራ መስመር እንደዚሁ ጎርፉን ተከትሎ ጉዳቶች ደርሰዋል።
እንግዲህ በድሬዳዋም አካባቢ፣ ጅጅጋ፣ አርባ ምንጭ፣ ደቡብ ወሎ፣ በጉራጌ ዞንም እንደዚሁ መንገዶች ከተማ ውስጥም ዝናብ ሲዘንብ መንገዶች ላይ ጎርፍ መጥለቅለቅ አለ። መንገዶቹ መጀመሪያ ሲሰሩ ጎርፍ ሲመጣ ጎርፍን ያገናዘበ የማይደረጉት ለምንድን ነው? ጎርፉ ሲመጣ የሚጎዳቸው ምክንያት ለምንድን ነው?
በዋነኛነት አሁን እየደረሰ ያለው ጎርፍ መጠን ከሚጠበቀው በላይ ነው። መንገዶቹ ያስተናግዱታል ተብሎ ከሚጠበቀው ወይ የውሃ መተላለፊያ ቱቦዎቹ ያስተላልፉታል ተብሎ ከሚጠበቀው ጎርፍ መጠን የጨመረ ነው። ያ በመሆኑ ምክንያት ነው መንገዶቹ ወይም ውሃ መተላለፊያ ቱቦዎቹ ያለውን የውሃ መጠን ማስተናገድ ያልቻሉት። እንግዲህ መንገዱ ግንባታ ሲከናወን አስቀድሞ ዲዛይን ነው የሚሰራው። በመስመሩ ላይ በአካባቢ ያለውን የዝናብ መጠን የጎርፍ መጠን መሰረት በማድረግ ነው የውሃ መተላለፊያ ቱቦዎቹም የሚሰሩት። ያም ባገናዘበ መንገድ የተሰሩ ናቸው። ጊዜውና ወቅቱን ጠብቆ ያለውን የዝናብ መጠን ማስተናገድ ይችላሉ። አልፎ አልፎ ግን ከአቅም በላይ የሆነ ጎርፍ ሊከሰት ይችላል ነው። አሁንም እየተከሰተም ያለውም አንድ ወቅቱን ያልጠበቀ ነው፣ ከፍተኛ ዝናብ ነው። ከዛም ባለፈ ጎርፉም እጅግ ከፍተኛ ነው፣ መንገዶቹ ሊያስተናግዱት ከሚችሉት በላይ። ከዚህ አንጻር ነው እነዚህ ችግሮች የሚከሰቱት እንጂ አንድ መንገድ በመስመሩ ላይ ያለውን ትራፊክ ፍሰት ሊያስተናግድ እንዲችል በአካባቢ ያለውን የዝናብ መጠንና የውሃ ፍሰት መጠን ሊያስተናግድ በሚችል መልኩ ነው አስቀድመው የሚሰራው። ይሄ እንግዲህ ከአቅም በላይ በሆነ ችግር የመጣ ክስተት ነው። አልፎ አልፎ ግን አዎ፣ በተወሰነ ምክንያት በዲዛይን ውስጥ ተገቢ ትኩረት ሳይሰጥ አልፎ አልፎ እነዚህ ችግሮች አይከሰቱም ማለት አይደለም። ያንን ትምህርት የሚወሰድበት ማስተካከያ የሚደረግበት ነው። አልፎ አልፎ በከተማዎችም ከከተማ ውጭም ባሉ መንገዶች ላይ የውሃ ችግር የሚከሰትበት ሁኔታዎች ሊኖሩ ይችላሉ። አሁን ግን እየመጣ ያለው ችግር ከመንገዶቹ የዲዛይን ችግር፣ ከውሃ መፍሰሻ ቱቦዎቹ የዲዛይን ችግር ሳይሆን ከፍተኛ መጠን ያለው ነው። ከሚጠበቀው በላይ ነው የጎርፍ መጠኑ እየደረሰ ያለው።
የዛሬው የጋቢና ቪኦኤ ዝግጅት በዚሁ ተጠናቋል። አስተያየቶቻችሁን አድርሱናት ቪኦኤ አማሪክ ላይ።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜርነን። ሞክቢል ያበረው ዝግጅታችንን መርቷል። ዲጄ ፋትሱ ሙዚቃ መርጧል። እናመሰግናለን። መልካም ምሽት።
መልካም ምሽት።